Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ መስቀል በሰላም አደረሳችሁ። መስታወት አድራጋው ነኝ ጽዮን ግርማ፣ ከጎኔ ጋቢና ትገኛለች።
ሰላም እንደምናመሻችሁ። የዛሬውን ዝግጅቶቻችንን እናስተዋውቃችሁ። በአዲስ አበባ ከተማ የተደረገው የጅምላ ፈሳና እስራት ስጋት ውስጥ እንደከተተው ዓለም አቀፉ የሰብአዊ መብት ተቋም አምነስቲ ኢንተርናሽናል አስታወቀ።
በዶክተር አብይ የሚመራው መንግስት ከመጣ በኋላ ብዙ የሰብአዊ መብት መሻሻሎች አለ ብለን ሁሉም ሰው ሁሉም አካል ተስፋ በያዘበት ጊዜ እንደዚህ ወደ ኋላ የሚመልስ ነገር አሳስቦናል።
ያፈሳመን እንዲታፈስ ታስቦ የሚሰራ ነገር የለም እና ግን እንደዚህ አይነት ስራ ሲሰራ ሁሉም ነገር ፐርፌክት ነው ማለት ግን አይቻልም።
መጀመሪያ ላይ የሰማችሁት የአምነስቲ ኢንተርናሽናል የአፍሪካ ቀንድ ተመራማሪ አቶ ፍስሐ ተክሌን ነው። ተከትላችሁ የሰማችሁት ደግሞ የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማልን ነው። ሁለቱንም የያዘ ዘገባ ይኖረናል።
በሌላ ዘገባ የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ በ73ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ያሰሙት የአሜሪካ ትቅደም ንግግራቸው በዓለም መሪዎች ዘንድ የተደበላለቀ ስሜትን መፍጠሩ ተሰማ።
We reject the ideology of globalism and we embrace the doctrine
ዓለም አቀፋዊነት ፖሊሲን እንቃወማለን። በመላው ዓለም ያለውን የአገር ወዳድነት መርህን ነው የምንቀበለው።
ዝርዝሩን ይዘናል። በሌላ ዘገባ
አሁን በሀገሪቱ ያለው ፖለቲካዊ ሁኔታ ከስሜታዊነት መውጣትና አስተውሎ መንቀሳቀስን የሚጠይቅ መሆኑን የሁለት ዋና ዋና የተቃዋሚ ፓርቲ መሪዎች አስታወቁ።
በስሜት መንቀሳቀስ እንዳይኖር አንዳንድ ትንኮሳ ቢኖርም ቶሎ ለዚህ መልስ ለመስጠት አለመቸኮል፣
ከህዝብ ጋር ለማጋጨት የሚያስችሉ መፈክሮችም ሆነ ሌሎች እርስ በርስ ለማጋጨት የሚደረጉ መፈክሮች ሲሰሙ ስሜት ውስጥ ሆኖ ያንን እንዳስተጋባ።
በቅድሚያ የኦነግ ሊቀመንበር ዳውድ ኢብሳን፣ በማስከተል ደግሞ የግንቦት ሰባት ቃል አቀባይ አቶ ሰለሞን ቦካልን ነበር ያደመጣችሁት። ሙሉ ዘገባውን ይዘናል።
በሎስ አንጀለስና በኦሬንጅ ካውንቲ የሚገኙ 8 የኢትዮጵያና የኤርትራ ኦርቶዶክስ ተዋህዶ ቤተ ክርስቲያናት በጋራ የምስጋና ቀንን አክብረው ውለዋል።
የቤተ ክርስቲያን አንድነት እንዲመጣ በአጭር ጊዜ እንዲከናወን ሁሉም ነገር በአማረ ሁኔታ እንዲጠናቀቅ ላደረጉ ጠቅላላ ወገኖቻችን አንዴ ከፍ ያለ ምስጋና አቀርባለሁ።
ዝርዝሩን ይዘናል። በሌላ ዘገባ ከኢትዮጵያ በስልክ ያገኘናትን ወጣትም ጊዜ ከበቃን የመስቀል በዓልን በማስመልከት እናሳፍራለን።
በኢየሩሳሌም አበራ መስቀሉ ለኛ አበራ፣ በኢየሩሳሌም አበራ መስቀሉ ለኛ አበራ።
ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ለዜናዎቹ ተመልሰን መጥተናል። በቅድሚያ የኢትዮጵያ ዜናዎችን እናሰማችኋለን። በአዲስ አበባ ከተማ የተደረገው የጅምላ አፈሳና እስራት ስጋት ውስጥ እንደከተተው ዓለም አቀፉ የሰብአዊ መብት ተቋም አምነስቲ ኢንተርናሽናል አስታወቀ። የኢትዮጵያ መንግስትም ሰብአዊ መብትን እንዲያከብር ጠይቋል። የፌዴራል ፖሊስ በበኩሉ በአፈሳ መልክ የተወሰደ እርምጃ እንደሌለ ገልጾ የታሰሩት ሰዎች ተለይተው በወንጀል ከሚጠረጠሩት ውጪ የቀሩት እንደሚለቀቁ አስታውቋል። የ13ኛው የህዝባዊ ወያኔ ሓርነት ትግራይ ህወሓት ጉባኤ በዛሬው ዕለት በመቀለ ተጀምሯል። በጉባኤው ለመጀመሪያ ጊዜ ተቃዋሚ የፖለቲካ ፓርቲዎች ተጋብዘው መልእክት ማስተላለፋቸውም ታውቋል። በዚህ ጉባኤ የፓርቲው ህገ ደንብ 5 ጉዳዮች ውይይት ይካሄድባቸዋል ተብሏል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ አስተዳደራቸው ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ሁለተኛ ዙር ጉባኤ ለማድረግ ማቀዱን ገልጸዋል። ዝርዝር ወሬውን በቅርቡ አሳውቃለሁ ብለዋል። ከሊቀመንበር ኪም ጋር እሰበሰባለሁ ሲሉ ትራምፕ ኒውዮርክ በሚካሄደው የተባበሩት መንግስታት ድርጅት ጉባኤ ላይ ለጋዜጠኞች ተናግረዋል። የጉባኤው ቦታና ጊዜ በቅርቡ እንደሚገለጽም አውስተዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፒዮ በበኩላቸው ጉባኤውን እያቀዱ መሆናቸውን ዛሬ ተናግረዋል። ከጥቅምት ወር በኋላ ሊሆን እንደሚችልም አመላክተዋል። በመጨረሻም ፕሬዚዳንት ዶናልድ ትራምፕ ኢራንን ከዓለም ዋናዋ የአሸባሪዎች ደጋፊ ብለዋታል። ከሶስት ዓመታት በፊት ከኢራን ጋር የተደረገው የኒኩሌር ስምምነት መንቀፉንም ቀጥለዋል። ዩናይትድ ስቴትስ በያዝነው ዓመት ቀደም ሲል ከስምምነቱ መውጣቷ የሚታወቅ ነው። የተባበሩት መንግስታት ድርጅት የጸጥታ ምክክር ቤት ከድርጅቱ ጠቅላላ ጉባኤ ጎን የኒኩሌር መሳሪያ መስፋፋትን ስለመገደብ ያደረገውን ስብሰባ የመሩት ፕሬዚዳንት ትራምፕ የኢራን ኃይል ተጠቃሚነትን ባህሪ የጨመረው የኒኩሌር ስምምነት ከተፈረመ በኋላ ነው ብለዋል። እንዲህ አይነት ባህሪ ያለው መንግስት ኒኩሌር መሳሪያ እንዲኖረው መፍቀድ የለበትም ካሉ በኋላ አሜሪካ በቴህራን ላይ ከባድ ማዕቀብ ትጥላለች በማለት አስጠንቅቀዋል። የጸጥታው ምክር ቤት ስብሰባ የተደረገው ትራምፕ ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ ባደረጉት ንግግር የኢራን መንግስት በኃይል ተጠቃሚነት ባህሪ ውስጥ ከቀጠለ ድረስ መገለል ይኖርበታል ባሉ ማግስት ነው። የኢራን ፕሬዝዳንት ሐሰን ሩሃኒ በበኩላቸው በጠቅላላ ጉባኤው ባደረጉት ንግግር ማንንም ሀገር በግድ ወደ ድርድር ጠረጴዛ ለማቅረብ አይቻልም ብለዋል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋውና
ጽዮን ግርማ አብረን ከአድማስ እንሻገርላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ወደ ቀዳሚው ዘገባችን ነው የምናልፈው። በአዲስ አበባ ከተማ የተደረገው የጅምላ አፈሳና እስራት ስጋት ውስጥ እንደከተተው ዓለም አቀፉ የሰብአዊ መብት ተቋም አምነስቲ ኢንተርናሽናል አስታወቀ። የኢትዮጵያ መንግስትም ሰብአዊ መብትን እንዲያከብር ጠይቋል። የፌዴራል ፖሊስ በበኩሉ በአፈሳ መልክ የተወሰደ እርምጃ እንደሌለ ገልጾ የታሰሩት ሰዎች ተለይተው በወንጀል ከሚጠረጠሩት ውጪ የቀሩት እንደሚለቀቁ አስታውቋል። ጽዮን ግርማ ዝርዝር አላት።
መስከረም 5 ቀን 2011 ዓ ም በቡራዩና አካባቢው የደረሰውን ጥቃት ተከትሎ መስከረም 7 ቀን በአዲስ አበባ ከተማ የተቃውሞ ሰልፍ መወጣቱ ይታወሳል። በእነዚህ ጥቃትና ግጭቶች ለጊዜው የዓለም አቀፉ የሰብአዊ መብት ተቋም አምነስቲ ኢንተርናሽናል 58 ሰዎች ህይወት ማለፉን ከሆስፒታል አገኘሁት ያለውን ምንጮቹን ጠቅሶ ሲገልጽ የአዲስ አበባ ከተማ ፖሊስ ኮሚሽን ኮሚሽነር በአዲስ አበባ ብቻ የ28 ሰው ህይወት ማለፉን ተናግሯል። እንደዚሁም ደግሞ የፌዴራል የኮሚኒኬሽን ጉዳዮች ሚኒስትር በአጠቃላይ የ55 ሰዎች ህይወት ማለፉ ይፋ አድርገዋል። ከዚህ በተጨማሪ የአዲስ አበባ ፖሊስ ኮሚሽን ኮሚሽነር ደግፌ በዲ ሰኞ ዕለት በሰጡት መግለጫ ለ174 ለፍርድ የሚቀርቡ ከአዲስ አበባ መታሰራቸውን፣ 1204 ደግሞ ለትምህርት ወደ ጦላይ ማሰልጠኛ መላካቸውን ጠቅሰው መግለጫ ሰጥተዋል። ከዚህ በተጨማሪም ከታስረው የነበሩት በሺሻ ማጨስ፣ በጫት መቃምና እንደዚሁም ደግሞ ቁማር በመጫወት በሚል ተለይተው ተመክረው እንደተለቀቁ ጠቅሰዋል። ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል ይህንን የኮሚሽነሩን መግለጫ ተቃውሞ መግለጫ አውጥቷል። የመግለጫውን ይዘት እንዲያብራሩልኝ የድርጅቱን የአፍሪካ ቀንድ ተመራማሪ አቶ ፍስሐ ተክሌን አነጋግሬያቸው ነበር።
ያ እስር ተፈጸመበት አካሄድ የህግ አግባብ የለውም። የኢትዮጵያንም የዓለም አቀፍ ህግን በጣሰ መልኩ የተፈጸመ ነው። አንደኛ ሰዎች ሺሻ ሲያጨሱ ወይም ሲጫር ስለቃሙ ነው ያሰርናቸው የሚል ነገር ነው ያለው አንደኛ። ሁለተኛ ደግሞ ያልተፈቀደ ሰልፍ ውስጥ ተሳትፈዋል ተብሎ ነው። ሶስተኛ ደግሞ ዝርፊያን ተብሎ ነው። ግን አያያዛቸውን በተመለከተም ወደ ጦር ካምፕ ተወስደዋል። ጦር ላይ ጦር ካምፕ ለተሃድሶ ትምህርት ተብሎ ማለት ነው። እና እነዚህ ነገሮች ያው ሰዎች የሚያዙት በህግ አግባብ ብቻ መሆን አለበት የሚባለው በግልጽ በተገለጸ ህግ ያንን አያሟላም። ምክንያቱም ሺሻ ማጨስም ጫት መቃምም በኢትዮጵያ ህግ የተከለከለ ነገር አይደለም። ሁለተኛ ሰላማዊ ሰልፍ ውስጥ መሳተፍም እንደዚሁ የተከለከለ ነገር አይደለም። ሶስተኛ ደግሞ ከያዙበት ሁኔታ ቤተሰባቸው ርቀው ፍርድ ቤት ለጠበቃ ምንም አክሰስ በሌለበት ሁኔታ ተደራሽ ባልሆነ ሁኔታ ቶርላይ ማለት ወደ 300-400 ኪሎ ሜትር ከአዲስ አበባ የራቀ ነው። ወደዛ ነው የተጋዙት እና ሰብአዊ መብታቸውን የሚጥስ ነው የሚለው እና በዶክተር አብይ የሚመራው መንግስት ከመጣ በኋላ ብዙ የሰብአዊ መብት መሻሻሎች አለ ብለን ሁሉም ሰው ሁሉም አካል ተስፋ በያዘበት ጊዜ በዚህ ወደ ኋላ የሚመልስ ነገር ታስቦናል የሚለውን ነገር ለመግለጽ ላይ መግለጫ ወጣ ነው።
የአዲስ አበባ ፖሊስም ለሀገር ውስጥ መገናኛ በሰጡት መግለጫ የፌዴራል ፖሊስንም እኛ እንዳነጋገር ናቸው የሚሉት ምንድን ነው? በዚህ ሰዎች የያዝ ነው ከአዲስ አበባም ከቡራዩም ነው። ከቡራዩ ወደ 310 የሚሆኑ ሰዎች እንደውም አብዛኞቹ ከግድያ ጋር በተያያዘ ወንጀል፣ ከአዲስ አበባም እንደዚሁ የሰው ህይወት አልፏል በድንጋይ በመደብደብ በስለት ነገርም እንደዚሁ ከአዲስ አበባም አልፏል። በቀጥታ ከወንጀል ጋር የተያያዙ ነገሮችን ይዘናል። ሌሎቹን ደግሞ አጣርተን ለይተን የምናወጣው የምንለየው ይሆናል። ምክንያቱም ከዘር ጋር የተያያዙ ስድቦች፣ ዘርን ከዘር የሚያጋጩ ጸያፊ ስድቦች በሰልፍ ላይ ሲነሱ ነበረ። ሰልፉም ደግሞ ፍቃድ ያልተጠየቀበት ነበረ እና እንደዚህ አይነት ነገሮችን ህግን ልናስከብር ስንል ደግሞ ያፈሳ ነው ይባላል እና ህግን ለማስከበር የወሰድነው እርምጃ ነው ብለዋል እና አምነስቲ እንደዚህ አይነት ነገሮችን እንዴት ነው በህግ አግባብ መያዝ ያለባቸው ይላል? እንደዚህ አይነት የተፈጸሙ ወንጀሎች ተፈጽመዋል ብሎ ሲያምን እንዴት ነው በህግ አግባብ ጉዳዩን ማየት የሚችለው ፖሊስ?
አንደኛው ያው ሰልፍ ላይ መሳተፍ ያልተፈቀደም ቢሆን ወንጀል አይደለም። ምክንያቱም የኢትዮጵያ ህግም ዓለም አቀፍ ህጉ ላይ ማስፈቀድ ግዴታ አይደለም፣ የማሳወቅ ግዴታ ሊኖር ይችላል። እሱም ያን ያህል ብዙ ግዴታ አይደለም። ለምሳሌ አሁን ሰኞ ዕለት የተካሄደውን ሰልፍ እና ከዛ ውስጥ የነበረውን ቡራዩ ውስጥ የነበረውን ግጭት በማውገዝ ነው የተወጣው እና ኢሚዲየትሊ በኢሞሽን የተወጣ ሰልፍ ነው። ስለዚህ ለማሳወቅ ምንድን ለማለትም ጊዜ አልነበራቸው። ይህንን አኮሞዴት በሚያደርግ መልኩ ነው ህጉ መጠርጎ ያለበት እና ማሳወቅ የሚለው እንኳን ቢባል እሱን ባያሳውቅ ራሱ ያ ቶለሬት መደረግ ያለበት። ምክንያቱም ለመብቶች መከበርና መተግበር ሰፊ ቦታ ሜዳ መኖር አለበት እና እንደዚህ አይነት ነገሮች መንግስት ቶለሬት ሊያደርጋቸው የሚገባ ናቸው፣ ሊታገሳቸው የሚገባ ናቸው። ምክንያቱም እንደዚህ መብቶችን ሰፋ አድርጎ ነው መተርጎም ያለባቸው። መመዘኛው ያ ነው። ሁለተኛ የተባለው ነገር ራሳቸው የአዲስ አበባ ፖሊስ ኮሚሽን ኮሚሽነር ሰኞ ዕለት በሰጡት መግለጫ በግልጽ አስቀምጠውታል። ሺሻና ቴን ሲጠቀሙ የተገኙ ሰዎች ብለው ነው የተናገሩት። ይህን እንግዲህ ስራ ከፖሊስ ኮሚሽኑ የተገኘ መረጃ ነው። ስለዚህ ምንም እንትን የሚል ነገር አይደለም። ግን ያው ከመንግስት በኩል ከመንግስት ባለስልጣናት የሚሰጡት መግለጫዎች እርስ በርሳቸው የሚታጡ ስለሆን ለዚህ ግራ መጋባት አድርገውናል እንጂ ራሱ ከፖሊስ ኮሚሽን የተሰጠ ሺሻ ማስጠቀሙ የነበሩ ሰዎችን ይዘን መክረን ደቀናል ያሉት ህግም ስናስከብር በህግ መሰረት ነው። የህግ ማስከበር ያልተወሰነ ስልጣን አግባብ የሌለው ስልጣን አይሰጥም። ስለዚህ ሰዎች ሲታሰሩ የሚፈጸሙ ስነስርዓቶች አሉ። ጠበቃ ሊያገኙ ይገባቸዋል። ቤተሰባቸው ጋር ያገኙ ጅች ይገባቸዋል። በተወሰነ ሰዓት በተቻለ በጣም በ48 ሰዓት ውስጥ ፍርድ ቤት ሊቀርቡ ይገባል። ብዙዎቹ ለምሳሌ 1200 የሚሆኑት ከቤተሰብ ከእንትን በማይገናኙበት ሁኔታ ተይዘው እንደገና አሁን ደግሞ ወደ ጦር ላይ ጦር ካምፕ ነው የተጓዙት። እንደዚህ አይነት ቦታዎች ላይ የማይታወቁ ማሰሪያ ቦታዎች ላይ ሰዎች ሲጋዙ ደግሞ ለተለያዩ እንግልትና አንዳንዴ ደግሞ ለስቃይ ቶርቸር ስለሚባለውም የሚያጋልጥ ነው። ምክንያቱም ኦፊሻል የሆኑ የእስር ቦታዎች ላይ ሰዎች ይከታተሏቸዋል፣ ጠበቃ ያያቸዋል፣ ቤተሰብ ያያቸዋል።
በግልጽ በሚታወቁ
እዛ ላይ ሲሆን የሚከታተሏቸው አካላት አሉ። የኢትዮጵያ ሰብአዊ መብት ኮሚሽንም ሊሆን ይችላል፣ ቀይ መስቀልም ሊሆን ይችላል፣ ሌሎችም ይከታተላል። እነዚህ ግን የማይታወቁ ምንም በህግም እንደ እስር ቤት ያልተቋቋሙ ቦታዎች ላይ ሰዎች ሲታሰሩ ግን ይህ ክትትል የለም። ማንኛውንም ነገር ሊደረጉ ይችላሉ ሰዎቹ። ስለዚህ እንደዚህ አይነት ነገሮች መፈጸም የለባቸውም። የኢትዮጵያ ህግም የኢትዮጵያ ህገ መንግስትም በዓለም አቀፍ ህግም ላይ የተቀመጡትን የሰብአዊ መብት እንትኖች የሚጥሱ ነው። ስለዚህ ህግ ማስከበሩ ልክ ነው። ጥቃት ላይ የፈጸሙ የጥላቻ መልእክት የሚያስተላልፉ ንግግሮችን ያደረጉ ሰዎች በህግ መሰረት ሊጠየቁ ይገባል። ግን ሲጠየቁም ደግሞ በህግ አግባብ መሆን አለ።
ስለዚህ ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል አሁን ከኢትዮጵያ መንግስት ምንድን ነው የሚጠይቀው? የኢትዮጵያ መንግስት ምን ማድረግ አለበት ነው የሚለው።
እነዚህ ከህግ አግባብ ውጭ የተያዙ ሰዎች ወይ ወንጀል ፈጽመዋል ከተባለ ያለባቸው ማስረጃና የጣሱት ህግ ተጠቅሶ መከሰስ አለባቸው። ከዘመድ ከህግ ከፍርድ ቤት ርቀው የተያዙ ሰዎች ተመልሰው መምጣት አለባቸው። የማይታወቅ ወንጀል ፈጽሟል ተብሎ የተያዙ ሰዎች ከዚህ በኋላ መያዝም የለባቸው። እንደዚህ አይነት ነገር መደገም የለበትም። እዛ አጋጣሚ ደግሞ የምንናገረው ሰልፉን በተመለከተ ያለው ህግ መስተካከል አለበት፣ ግልጽ መሆን አለበት። ሰልፍ እንዴት ነው የሚወጣው? ሰልፍ ላይ የፖሊስና የህግ አስከባሪው አካል ምንድን ነው? እንዴት ይደረጋል? እንዴት ነው ኃይል የሚጠቀመው? መቼ ነው የሚለው ነገር ግልጽ መሆን አለበት እና ይህንን በተመለከተ ያው የህግ ለውጥ የአሰራር ለውጥ መታየት አለበት። ስለዚህ እስካሁን የተገኘውን በሰብአዊ መብት በኩል ያለውን ተስፋ የሚያጨልሙ እርምጃዎች ባይወሰዱ ጥሩ ነው የምንለው።
በሌላ በኩል የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማል ስለዚሁ የእስር ሁኔታ ጠይቄያቸው ነበር። ወጣቶቹ የታሰሩት ከቡራዩም ከአዲስ አበባ መሆኑን ጠቅሰው በቀጥታ ከወንጀል ድርጊት ጋር የተያያዘ በሚል የተጠረጠሩት ወደ ፍርድ ቤት ይቀርባሉ፣ ሌሎቹ ደግሞ እየተጣራ ይፈታሉ ብለዋል። የእስሩን ሁኔታ በተመለከተ እስሩ የተፈጸመው በአፈሳ መልክ ነው የሚለውን ተቃውሞና ቅሬታ አንስቼ ጠይቄያቸዋለሁ።
የአፈሳ መልክ እንዲታፈስ ታስቦ የሚሰራ ነገር የለም እና ግን እንደዚህ አይነት ስራ ሲሰራ ሁሉም ነገር ፐርፌክት ነው ማለት ግን አይቻልም። እንደዚህ አይነት ነገር ሁሉም ነገር ፐርፌክት ነው ፐርፌክት ይሄዳል። በቃ ምንም አይነት እንትን ስህተት አይኖረው ማለት አይደለም። ስህተት ሊኖረው በእርግጠኝነት ስህተት ሊኖረው ይችላል። ግን የኛ አላማ አፈሳ አይደለም። የኛ አላማ ተጠርጣሪ በግድያ በወንጀል የፈጸሙ በወንጀላቸው እንዲጠየቁ ወደ ፍርድ ቤት እንዲቀርቡ፣ መታረም ያለባቸው ደግሞ ታርመው፣ ምክንያቱም ለሀገርም ሰላም ለራሳቸውም የታሰበውም ለውጥ ለሁሉም ነገር ይሄ የያዙት የብጥብጥ ቴንደንሲ ለማንም የማይጠቅም ስለሆነ ለሀገርም የማይጠቅም ስለሆነ አብዛኛው ሕዝብ ደግሞ ለውጥ ፈላጊ ስለሆነ የተወሰኑ ጥቂት ወጣቶች አብዛኛው ወጣት ለውጥ የሚፈልጉ ከመሆኑ አንጻር ሕግ በተላለፈ መንገድ ሕገ ወጥ በሆነ መንገድ ብሔር ለብሔር የሚያጋጭ መፈክር ብሔርን ነጥሎ መስደብ፣ ጸያፍ የሆነ ስድብ በማሰማት እና ሁከትና ብጥብጥ መፍጠር የቻሉ ወጣቶች መታረም አለባቸው። ብዙ ስለሆኑ ብዙ እንደመሆናቸው መጠን ሁሉም ለፍርድ አቅርቦ እንትን አድርጎ ከሶ ምን ብሎ ማለት የትራንዚሽን ስለሆነ ምናልባት እንደዛ ላናረግ እንችላለን። ግን ታረሙበት የሚችሉበት መንገድ መፈለግ ስላለብን በሁለት ክፍለን ነው እንትን ያደረግነው እና አፈሳ ግን በስቴት የታሰረ ሰው ካለ የሚደት ነው አጣርተን የምንሰጣው የምንለቀው መክረን ምክርም ካስፈለገው መክረን የምንለቅበት ሲቹዌሽን አለ እና ስለዚህ ያን ያህል ግን ቴንሽኑ ወይም ደግሞ ፍላጎቱ የአፈሳ ፍላጎት የለንም። ስለዚህ በአፈሳ መልክ ታስቦ የተሰራ ስራ እንደሌለ ግን ህዝቡ በደንብ ማወቅ መቻል አለበት የሚለውን ብያዝ ይሻላል።
ኮሚሽነር ዘይኑ ጀማል አያይዘው የሀገሪቱን ሰላምና ጸጥታ ማስከበር እንደዚሁም ደግሞ ለሀገሪቱ እድገት መቆም የሚጠቅመው ወጣቶችን ነው። ስለዚህ ወጣቶች ከጸጥታ ኃይሉ ጋር በጋራ ቆመው የሀገራቸውን ሰላምና ጸጥታ ማስከበር ይገባቸዋል ብለዋል።
ወደሚቀጥለው ዘገባችን የምናልፈው የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ በ73ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ያሰሙት የአሜሪካ ትቅደም ንግግራቸው በዓለም መሪዎች ዘንድ የተደበላለቀ ስሜት መፍጠሩን ተሰማ። ይህንን የፕሬዝዳንት ትራምፕን ንግግር ዓለም አቀፉ ማህበረሰብ እንዴት ያስተናግደዋል? የቪኦኤዋ ኤልሳቤት ቸርነት እና ከዋይት ሀውስ ደግሞ ሚሌ ጂስጊምስኪ የዘገቧቸውን አቀናጅቶ አዲሱ አበበ ተከታዩን አቀናብሯል።
የዓለሙ መሪዎች በተሰበሰቡበት አዳራሽ ይህ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ንግግር ተሰማ።
We reject the ideology of globalism and we embrace the doctrine of patriotism.
ዓለም አቀፋዊነት ፖሊሲን እንቃወማለን። በመላው ዓለም ያለውን የአገር ወዳድነት መርህን ነው የምንቀበለው። በሉዓላዊነት ላይ ያነጣጠረን ስጋት ኃላፊነት የሚሰማቸው አገሮች ሁሉ ሊከላከሉት ይገባቸዋል።
የፕሬዝዳንት ትራምፕ ንግግር ግን ከተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረዥ ንግግር የተቃረነ መሆኑም ተስተውሏል።
Individual leaders have the duty to advance the well-being of their people. But it runs deep.
መሪዎች የህዝቦቻቸውን ደህንነት የመጠበቅ ኃላፊነት አለባቸው። ዳሩ ግን ይህ ጥልቅ ትርጉም አለው። የጋራ የሆኑ መልካም ነገሮችን በጋራ ከመጠበቅ አኳያ የብዙሃን ስርዓትን የማጠናከር ኃላፊነትም አለብን።
የፕሬዝዳንት ዶናልድ ትራምፕ አሜሪካ ትቅደም መርህ ባለፈው ዓመት የድርጅቱ ጠቅላላ ጉባኤ ላይ ካቀረቡት የተለየ አልሆነም። ከርሳቸው ቀደም ብለው ከነበሩት ከኦባማ አመለካከት ጋር ግን የተቃረነ መሆኑ ተስተውሏል። ፕሬዚዳንት ዶናልድ ትራምፕ ለጉባኤው ባቀረቡት ንግግር አስተዳደራቸው አከናወነ ያሉትንም ዘርዝረዋል።
In less than 2 years my administration has accomplished more than almost any administration in the history of our country. America's so true.
በአሜሪካ ታሪክ ከሁለት ዓመት ባነሰ ጊዜ ውስጥ አስተዳደሬ ከኔ በፊት ከነበሩት አስተዳዳሪዎች ሁሉ የበለጠ ሥራ አከናውኗል። ምን ነው እውነት ነው እኮ ይሁን ግን አልጠበቅኩትም ነበር።
ፕሬዚዳንት ትራምፕ ባለፈው ዓመት ያቀረቡት ንግግር ደግመው ያሰሙ ያህል ነበር የጉባኤው አመለካከትና ምላሽ። በዚህም የአገር መውደድንና የአገር ፍቅርን በማጉላት ዓለም አቀፋዊነትን በማጣጣል ላይ ያተኮረ ነበር። የአየር ንብረት ለውጥን በመደገፍ የተናገሩት የፈረንሳይው ፕሬዚዳንት ኢማኑኤል ማክሮን ይህን ስምምነት ካልተቀበሉ አገሮች ጋር ዩናይትድ ስቴትስን ጨምሮ መሆኑ ነው ምንም አይነት የንግድ ስምምነት እንዳያደርጉ ጥሪ አስተላልፈዋል።
Signons plus d'accords commerciaux.
We won't sign any more trade agreements with countries that do not respect the Paris Agreement. Let's
make sure የፓሪሱን ስምምነት ካልተቀበሉ አገሮች ጋር ምንም አይነት የንግድ ስምምነት አንፈራረምም። ለንግድ ስምምነት የምንገባው ቃል ኪዳን ከአካባቢ የአየር ንብረትና ማህበራዊ ግንኙነት ጋር ሊጣጣም ይገባዋል።
ፕሬዚዳንት ዶናልድ ትራምፕ ለጉባኤው ባቀረቡት ንግግራቸው በኢራን ላይ ያነጣጠረ ሂስም ሰንዝረዋል።
Iran has to change its tune before I meet with them. They want to meet.
ከመሪዎቿ ጋር ከመገናኘቴ በፊት ኢራን አካሄዷን ማስተካከል ይኖርባታል። ሊያገኙን ይፈልጋሉ። በቅድሚያ ግን መስመራቸውን ያስተካክሉ። ሌላ ምርጫ አላቸው ብዬ አላምንም። እና ከኢራን ጋር የጠበቀ ግንኙነት ለመመስረት ተስፋ እናደርጋለን።
የኢራኑ ፕሬዝዳንት ሐስኒ ሮሃኒ ለፕሬዝዳንት ትራምፕ ምላሹን ሰጥተዋቸዋል።
ሶሃኒ የክዲጋር ሮሽኒድ
I am starting the dialogue right here and state
ንግግሩ ከዚህ ነው የሚጀምረው እና በማያዳግም ሁናቴ የምገልጸውም የዓለም አቀፍ ደህንነት ጉዳይ በአሜሪካ የአገር ውስጥ ፖለቲካ እንደ አሻንጉሊት ሆኖ ሊቀርብ አይገባውም። የተባበሩት መንግስታት ድርጅት ደግሞ የአሜሪካ አስተዳደር አካል አይደለም።
የዘንድሮው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ እስከ መጪው አርብ የሚቀጥል ሲሆን የሰሜን ኮሪያና የኒኩለር ጦር መሳሪያ ቅነሳ ከሰሞኑ አጀንዳዎች መካከል እንደሆኑም ታውቋል።
ወደ ተከታዩ ዘገባችን እናልፋለን። አሁን በሀገሪቱ ያለው ፖለቲካዊ ሁኔታ ከስሜታዊነት መውጣትና አስተውሎ መንቀሳቀስ የሚጠይቅ መሆኑን የሁለት ዋና ዋና የተቃዋሚ ፓርቲ መሪዎች አስታወቁ። አንዳንድ ትንኮሳዎች ቢኖሩ እንኳን ቶሎ ምላሽ መስጠት እንደማያስፈልግ ለአባሎቻችንና ደጋፊዎቻችን መመሪያ ሰጥተናል ያሉት የኦነግ ሊቀመንበር አቶ ዳውድ ኢብሳ ናቸው። ሰልፍና ስብሰባ የሚካፈሉ ወጣቶች የሌላውን መብት ከሚነኩና ከሚያንቋሽሹ እንደዚሁም ግጭት ከሚቀሰቅሱ መፈክሮችና ዘፈኖች እንዲጠነቀቁ የመከሩት ደግሞ የግንቦት ሰባት ቃል አቀባይ አቶ ሰለሞን ቦጋለ ናቸው። እስክንድር ፍሬው ተከታዩን ዘገባ ልኳል።
ያለፈው ሳምንት አሳዛኝ ክስተቶች መነጋገሪያ ሆነው ቀጥለዋል። በግጭቶች የተፈተነው ይህ አዲስ አበባና የቡራዩ የጸጥታ ሁኔታ ቀድሞ ወደ ነበረበት እንዲመለስ ግን ገንቢ በሆነ ሁኔታ መንቀሳቀስ እንደሚያስፈልግም እየተገለጸ ነው። እንደዚህ አይነቱ እንቅስቃሴ ከስሜታዊነት መውጣትንና አስተውሎ መራመድን የሚጠይቅ መሆኑን በቅርቡ ወደ አገር የገቡ የሁለት ዋና ዋና የተቃዋሚ ፓርቲ አመራሮች ተናግረዋል። ከረጅም ዓመታት ስደት በኋላ በቅርቡ አዲስ አበባ የገቡት የኦሮሞ ነጻነት ግንባር ኦነግ ሊቀመንበር አቶ ዳውድ ኢብሳ ከነዚህ አንዱ ናቸው። ሰሞኑን ከአሜሪካ ድምጽ ጋር ቃለ ምልልስ ያደረጉት የኦነግ ሊቀመንበር እንደገለጹት አንዱ በሌላው ላይ የሚያሰራጫቸው የተሳሳቱ መረጃዎች በራሳቸው ጥፋት ሊያስከትሉ ይችላሉ። ድርጅታቸው ከዚህ አንጻር እየሰራ ስላለው የህዝብ ግንኙነት ስራ ጠይቂያቸውም ነው ተከታዩን የመለሱት።
ኢትዮጵያ ውስጥ በጣም ረጅም ዓመት ነው የፈጀነው በዚህ በፖለቲካ። ይሄ አንዱ ነገር ነገር ሲወረውር ሌላው መመለስ አንዱ ሲወረውር ሌላው መመለስ እነዚህ ነገሮች በጣም ተደጋግመው መጥተዋል። የሚመለሱ ነገሮች ደግሞ ገንቢ የሆኑ ነገሮች ሳይሆኑ አንዱ የራሱን ለመከላከል የሚያደርገው ነው። አልቸኮልንበትም በበኩላችን በዚህ ነገር ማጣራቱ የትኛው አካል ነው እውነት እንደተባለው እንደዚህ የሚያደርገው መረጃ መፈለግ ከዛ በኋላ ለአባሎቻችን የሰጠነው መመሪያ አለ። አንደኛ በትግስት ወስነን የመጣነው የሰላማዊ እንቅስቃሴ በትግስት መንቀሳቀስ በዛ ላይ የትንኮሳ ወይም ደግሞ የህዝብን ስሜት የሚቀሰቅስ ከዚህ መቆጠብ ችግሮች ካሉ ደግሞ ካለን ኢንፎርሜሽን ችግሮቹን ለመንግስት ሪፖርት አድርገን እንደዚሁም ደግሞ በጎን ሆሪዞንታሊ ማለቴ ነው ሌሎች ድርጅቶች ጋር መረጃ በመለዋወጥ እንዴት ነው ይሄ ነገር የሚስተካከለው የሚለውን በዚህ መሄዱ የተሻለ ይመስለናል። መንግስትም በእርግጥ የህዝቡን ሰላም ለመጠበቅ ግዴታ አለው። መንግስት ብቻ ሳይሆን ህዝቡም አብሮ ይህንን ሰላም መጠበቅ የግድ ወደ ሰላማዊ መንገድ መንቀሳቀስ ግዴታችን ነው ሁላችንም። አልፎ ተርፎ ደግሞ እንዴት አድርገን ነው አጣርተን የት ጋ ነው ችግሩ ያለው ምንድነው መፍትሄ የሚለውን ደግሞ አብረን ለመካፈል እንፈልጋለን። ለህዝብ ለመግለጽ ወይ ተሳሳተ መረጃ ነው ያለው በዚህ ላይ መግለጫ መስጠት ይሄንን ቀስ ብለን እንሄደበታለን ብለን አሁን ግን ኃላፊነታችን ለኛ ህዝብና ለአባሎች ለዚህ የምንሰጠው መረጃና መመሪያ ነው። ይሄንን እየሰጠን ነው። ችኮላ እንዳይኖር በስሜት መንቀሳቀስ እንዳይኖር በሰፊው እየሰራን ነው። በሚዲያ ላይ እንደዚህ ዝም ብሎ ነገሮችን የማራገብና አሁንም ወደ ድሮ ከሚመልሰን በጣም እየተቆጠብን ነው። በበኩላችን
አርበኞች ግንቦት ሰባትም ተመሳሳይ ሀሳብ አንጸባርቋል። በተለይ ሰልፍ የሚወጡ ወጣቶች ግጭት ቀስቃሽ የሆኑ መፈክሮች፣ ዘፈኖችና ሌሎች እንቅስቃሴዎች አካል ላለመሆን እንዲጠነቀቁ ነው የድርጅቱ የስራ አስፈጻሚ ኮሚቴ አባልና የህዝብ ግንኙነት ኃላፊ አቶ አበበ ቦጋለ ያብራሩት።
እንግዲህ እንደምታየው ለበጎ ነገር ተብሎ የሚወጡ ሰልፎች ላይ እነዚህ ህብረተሰቡን ሰላምና መረጋጋት ሊያውኩ የሚችሉ ግጭት ሊያመጣ የሚችል አንደኛውን የሚያንቋሽሽ አንደኛውን ደግሞ ከፍ አድርጎ የሚያሳይ የሚመለከቱ መፈክሮችን የሚያሰሙ ኃይሎች ከበስተጀርባ ሆኖ የላካቸው የተደራጀ ኃይል የሚከፍላቸውን የገንዘብ ክፍያ አገልግሎት መውጣት የሚያደርጉ ሰዎች ናቸው። እሱ ብቻ አይደለም። አሁን ሰሞኑን እዚህ አዲስ አበባ ከተማ ውስጥ በተደረገ አንድ ሰልፍ ላይ ቡራዩ አካባቢ የደረገውን ግድያ እንቃወማለን ብለው ወጥቷል የተባለው ላይ ኦሮሞዎች ከአዲስ አበባ ይውጡ፣ የአዲስ አበባ ከንቲባ ስልጣን ይልቀቅ፣ ዶክተር አብይ ስልጣን ይልቀቁ፣ አስዚያዊ ሽግግር መንግስት ይመስረት የሚሉ መፈክሮች ሁሉ ሲስተጋቡ ነበር የሚባል ነገር ሰምተናል ከሚዲያ። እነዚህ ነገሮች የትኛውን ድርጅት የሚወክሉ አይደለም። አንደኛ ሰላምና መረጋጋት በአገሪቱ ውስጥ እንዳይሆን ሆን ተብሎ እነዚህ ያደራጇቸው ኃይሎች በሰጧቸው መፈክርና በሰጧቸው አጀንዳ ነገሮችን ለመረበሽ የሚወጡ ናቸው እና ህዝባችን በተለይ በደንብ መጠንቀቅ ያለበት ወደ እነዚህ አይነት ህዝብ ስብስብ የሚሄድ ማንኛውም ወጣት ማንኛውም በዛ ቦታ ላይ የሚገኝ ዜጋ ይሄንን ሂደት ሊያደናቅፍ የሚችል በለውጥ ኃይሎች ላይ የሚያነጣጥር የለውጥ ኃይሎቹን ለማደናቅፍ ወይም ደግሞ ከህዝብ ጋር ለማጋጨት የሚያስችሉ መፈክሮችም ሆነ ሌሎች እርስ በርስ ለማጋጨት የሚደረጉ መፈክሮች ሲሰሙ ስሜት ውስጥ ሆኖ ያንን እንዳስተጋባ ይልቁንም ያንን መፈክር የሚያስተጋቡትን ኃይሎች በአካባቢያቸው ላሉ የጸጥታ አካላት በመጠቆም ለምን ያንን መፈክር ይዘው ወደዛ ቦታ እንዲመጡ እንዲያስረዱና ማን እንደላካቸው ታውቆ ህጋዊ እርምጃ የሚወሰድበት ሁኔታ እንዲመቻች ጥረት ማድረግ አለባቸው። ጥሪያችንም ይህንን የተመለከተ ነው።
ስለዚህ የሚወጡ መፈክሮችና ዘፈኖችን ዝም ብሎ መቀበል የለበትም ነው። ሰልፍ የሚወጣ ሰው ይሄ ከኔ ከወጣሁበት የሰልፍ አላማ ጋር ይገናኛሉ ብሎ ማመዛዘን ይጠይቃል።
በትክክል አሁን እየተጠራ ያለው የለውጥ ኃይሉ እያለ ያለው አንድ ነው አንድ ባለመሆናችን ነው። ላለፈው 27 ዓመት ከፍተኛ ዋጋ የከፈልነው እርስ በርስ የምንባላበት ሁኔታ ተፈጥሮ ሶማሌና ኦሮሞ መካከል፣ በጉጂና ጌዶ መካከል በተለያዩ ቦታዎች ሲደረጉ የነበሩ ማፈናቀሎች፣ እርስ በርስ መገዳደሎች የነበረው ክፍፍል ውጤቶች ናቸው። አሁን ያ ክፍፍል አላዋጣንም እና አንዱ ነን አገራችንን ወደ ተሻለ ስርዓት እናሸጋግር። እኛ የአንድ አገር ህዝቦች ነን። በአንድ አገር ውስጥ የምንላይበት ቋንቋ የምንላይበት ሃይማኖት ብኖርም በጋራ የምንጠቀምበት ከፍተኛ የሆነ ጠቀሜታ አለ። ከጠቀሜታችን ሁሉ ደግሞ ማህበራዊ ዋስትናችን፣ ደህንነታችን ከሁሉም የበለጠ ነው እና እርስ በርስ የሚያጋድለን፣ እርስ በርስ የሚያጋጨን፣ እርስ በርስ እንድንደባደብ የሚያደርግ ማንኛውም ግጭት የዚህ ለውጥ አካል አይደለም።
በቡራዩና በአዲስ አበባ የተከሰቱት ሁኔታዎች የበርካቶች ህይወት እንዲጠፋ ምክንያት ሆነዋል። በአዲስ አበባ ብቻ የ28 ሰዎች ህይወት መጥፋቱን የከተማዋ ፖሊስ ኮሚሽነር በትናንትናው ዕለት አስታውቀዋል። የከተማዋ የጸጥታ ሁኔታ የተረጋጋ ቢመስልም ቀጣይ ሂደቶችና ክንውኖች ምን መሆን እንዳለባቸው ግን የተለያዩ አስተያየቶች እየተሰጡ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እንግዲህ የዛሬው ፕሮግራማችን በዚሁ ተጠናቋል። በፌስቡክ አትቪያም ሀሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞክቢል ያበረው ነበር። ስናስተናግዳችሁ ያመሸነው ደግሞ የመስታወት አድራጋውና
ጽዮን ግርማ ነበርን። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት።
በነገው ጉዞ እንገናኝ።
Oh, my God.